የተለያዩ እቃዎችንና ቁሳቁስ ገዝቶ ወደ ሀገር በማስገባት ብቻ ሀገርን ማሳደግ ብሎም ማበልጸግ አይቻልም ሲሉ የኢትዮጵያ የሳይንስና የቴክኖሎጂ ሚኒስትር አስገንዝበዋል። በአሁኑ ወቅት ለተመረጡ የኢንዱስትሪ ዘርፎች የሳይንስና ቴክኖሎጂ ሚኒስቴር የቴክኖሎጂ ሽግግር ፍኖተ ካርታ እንደተዘጋጀም ይፋ ተደርጓል። የመንግስት የልማት ድርጅቶች የቴክኖሎጂ መድረክም ተመስርቷል ተብሏል። መለስካቸውማ ዝርዝሩ አለው።
የመንግስት የልማት ድርጅቶች ሚኒስቴር ትናንት አዘጋጅቶት በነበረ የአንድ ቀን አውደ ጥናት ላይ ከቀረቡት የጥናት ጽሑፎች መካከል የአውደ ጥናቱ ተካፋይ በነበረው የሳይንስና ቴክኖሎጂ ሚኒስቴር የተዘጋጀ የቴክኖሎጂ ሽግግር ፍኖተ ካርታ አንዱ ነበረ። ጥናቱን ያቀረቡት በሳይንስና ቴክኖሎጂ ሚኒስቴር የሚኒስትሩ የሳይንስ አማካሪ አቶ አብዱልራዛቅ ዑመር ኢትዮጵያ ከመቶ ዓመታት በላይ ላስቆጠረ ረዥም ጊዜ የዘመናዊ ቴክኖሎጂ ውጤቶች ተጠቃሚ ብትሆንም እስከዛሬ ድረስ ባለቤት እንዳልሆነችም ጠቁመዋል። ለዚህ ዋና ምክንያቱ ደግሞ ዘመናዊ ቴክኖሎጂ እንደ ስርዓት በሀገሪቱ መሬት ስር ባለመስረዱ እንደሆነ፣ በኢትዮጵያ ለረዥም ዓመታት በጥቅም ላይ የዋሉ የቴክኖሎጂ ውጤቶችን እንደ ምሳሌ በመጥቀስ አስረድተዋል።
ቴክኖሎጂ በቁጥጥር እንደማይሸጋገር፣ ቴክኖሎጂ ስርዓት፣ ቴክኖሎጂ በጎነ ካርታ፣ ቴክኖሎጂ በቅንጅት ካልተመራመር ተጠር እንደ ጫማ እንደ ሸሚዛችን አድርገነው ሲያል ከመቶ ዓመት በኋላ ባቡሩ ወደ መጋዘን እንዳያስገባ ነው። ምንም የፈጠረው ሀገራዊ የቴክኖሎጂ አቅም የለም። ትሬን ያደረጉ ሰዎች የሉም ለማለት አይደለም። እንደ ሀገር ግን ከዛ ቴክኖሎጂ ጋር ያለን ትውውቅ አዲስ ነው። ስኳር ፋብሪካዎቻችን ያለንበትን ደረጃ የምናውቀው ከሀምሳ ዓመት ጉዞ በኋላ በዚህ አይነት ራዕይ ባለመመራቱ አሁን ያለንበት ደረጃ ላይ ያለን።
የሳይንስና ቴክኖሎጂ ሚኒስትሩ ዶክተር ኢንጂነር ጌታቸው መኩሪያ የጥናቱ ጽሑፍ ከቀረበ በኋላ በአጠቃላይ በሚመሩት መስሪያ ቤት በተዘጋጀው የቴክኖሎጂ ሽግግር ፍኖተ ካርታ ይዘት ላይ ማብራሪያ ሰጥተው ነበረ። ፍኖተ ካርታው ሀገሪቱ ለምጣኔ ሀብታዊ እድገቷና ልማቷ መመሪያ ከሆነው የእድገትና ትራንስፎርሜሽን ፕላን ወይንም የእድገትና ለውጥ እቅድ ማለት ይቻላል በጥብቅ የተቆራኘ መሆኑን አመልክተዋል። ይሁንና እድገትና ልማትን እስከዛሬ በተሄደበት መንገድ ለማግኘት እንደማይቻልም አመላክተዋል።
የመቶ ዓመት ታሪክ አለን ብለን በዚህ ላይ ባቡር እናነሳለን፣ ግን መቶ ዓመት ካለፈ በኋላ ችግር ሲገጥመን እነዛን ወስደን ነው ያቆም ናቸው። ምክንያቱም ቴክኖሎጂ ስላልተሸጋገረ መሆን የነበረበት ግን ከአንድ ሴንቸሪ በኋላ ከአንድ መቶ ዓመት በኋላ እነዛን ባቡሮች እንደገና መስራት መበተን፣ የራሳችን ቴክኖሎጂ የራሳችን ባቡሮች ኢትዮጵያን ሜድ ባቡሮች ሊኖሩን ይገባል ነበር። ስለዚህ ቁስ ገዝተን ወደ ሀገር ውስጥ እያስገባን ይህንን ሀገር ማሳደግ አንችልም። እንገዛለን ግን ትምህርት ሊኖረው ይገባል። ቴክኖሎጂን ልናውቀው ይገባል። ያ ቁስ ውስጥ ያለውን ቴክኖሎጂ ልንማረው በትነን መልሰን ልንሰራው ያስፈልጋል።
ሚኒስትሩ አክለውም የተዘጋጀው የቴክኖሎጂ ሽግግር ፍኖተ ካርታ በመጀመሪያ ትኩረት ያደረገባቸውን የኢንዱስትሪ ዘርፎችም ጠቁመዋል።
በሚቀጥሉት 9-10 ዓመታት የትኞቹ ሴክተሮች የትኞቹ ዘርፎች ላይ ትኩረት መሰጠት አለበት የሚለው ተለይቷል። ትኩረት ስንሰጥ ኢኮኖሚውን ከመለወጥ አኳያ፣ ኢኮኖሚውን ከማሳደግ አኳያ 4-5 ምን ብናደርግ ኢኮኖሚን ማሳደግ እንችላለን ብለን ለይተናል። በምታዩት አብዛኛው በፐብሊክ ኢንተርፕራይዝ ሚኒስትሪ ውስጥ ያሉ የኢንዱስትሪ መሰረተ ልማቶችን ነው የዳሰሱት። ጨርቃጨርቅ፣ ቆዳ፣ ስኳር፣ ባቡር እና የተለያዩ ፈርትላይዘር፣ ኬሚካልስ፣ ፋርማሲቲካልስ የተለያዩ ሴክተሮችን ያደረግ ነው። እነዚህ ዘርፎች መንግስት ቅድሚያ ስለሰጣቸው ነው።
በመንግስት የልማት ድርጅቶች ሚኒስቴር የኢንፎርሜሽን ቴክኖሎጂ ዳይሬክቶሬት ዳይሬክተር ወይዘሮ አስማ ረዲ ለቪኦኤ እንደገለጹት በአውደ ጥናቱ ከልዩ ልዩ የኢንዱስትሪ ዘርፎች የመጡ ባለሙያዎችና ከፍተኛ የስራ ኃላፊዎች በቀረቡት የጥናት ጽሑፎች በመወያየት ተመክሮቻቸውን ይለዋወጡበታል። ከዚህ የሚታከለውና አንዱ ዓላማ ግን የቴክኖሎጂ ፎረም ወይንም የቴክኖሎጂ መድረክ መፍጠር እንደሆነ አስረድተዋል።
የዚህ ውይይት መጨረሻው የሚሆነው የቴክኖሎጂ ፎረም ምስረታው ነው ማለት ነው። ለዛ አቅጣጫ ለመስጠት ለመወያየት ማን አባል መሆን አለበት፣ እንዴት ነው የምናስኬደው፣ በምን ያህል ጊዜ ነው የሚካሄደው፣ ምን አይነት አጀንዳዎች ናቸው ይሄ ቴክኖሎጂ ፎረም ወደፊት ሊወያይባቸውና አቅጣጫ ሊሰጥባቸው የሚገባው የሚለውን ለማድረጅቱ አመራሮች ባሉበት ዛሬ ላይ ተወስኖ በዛም የምስረታው ከናወነበታል።
በኢትዮጵያ ሀገራዊውን ምጣኔ ሀብታዊ ይዞታ ለመለወጥ በየአምስት ዓመቱ የሚዘጋጀው የእድገትና የለውጥ እቅድ የመጀመሪያው ምዕራፍ አብቅቶ ሁለተኛው እቅድ ከተጀመረ ሁለተኛ ዓመቱን ይዟል። መንግስት በነዚህ ዓመታት ውስጥ የውጭ ምንዛሬ ግኝትን ከፍ ለማድረግ ያቀደው እቅድ የሚያመረታ ውጤት እንዳላስገኘ በይፋ የሚነገር ነው። የቴክኖሎጂ ሽግግሩ ሆኖ ተጋርታ ለዚህ መዳን ሲሆን በጊዜው እናየዋለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።